ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። የቀድሞ የዩናይት ስቴትስ ፕሬዚዳንት ዶናልድ ትራምፕ ኒውዮርክ ማንሃተን ከሚገኘው የግል ሕንጻቸው ትራምፕ ታወር ተነስተው ታሪካዊ የወንጀል ክስ ዳኛ ሁዋን ምርቻን ፊት ወደሚቀርቡበት ከተማይቱ ውስጥ ወደሚገኘው የኒውዮርክ ግዛት ጠቅላይ ፍርድ ቤት ሄዱ። ሙሉ ዘገባው በዕለቱ አብይ ርዕስ ይቀርባል። የባልደራስ ምክትል ፕሬዚዳንት አቶ አመሃ ዳኘውን ጨምሮ በረዳት ፕሮፌሰር ሲሳይ አውግቸው ስር የተመዘገቡ ወይንም ስማቸው የተገለጠ የተከፈተባቸው ክስ አምስት ግለሰቦች 14 ቀን የጊዜ ቀጠሮ ተሰጣቸው።
ፖሊስ ጠረጠርኳቸው ያለው ወጣቶችን በማደራጀት ወጣቶችን ወታደራዊ ስልጠና በመስጠት ጦር መሳሪያ በማስታጠቅ የጦር ልምምድ እንዲያደርጉ በማድረግ በማህበራዊ ሚዲያና በተለያዩ ሚዲያዎች ግንኙነት በመፍጠር የመደበኛ አድራሻ ካላቸው ጋር ግንኙነት በማድረግ በአዲስ አበባ፣ በአማራ ክልል እና በሌሎች ቦታዎች እውቀትና ብጥብጥ ለመፍጠር በማሰባቸው ተይዘው በምርመራ ላይ ናቸው የሚል ነው።
ከጠበቆቻቸው አንዱ የሆኑት የሕግ አማካሪና ጠበቃ ሰለሞን ገዛኝን ድምፅ ነው የሰማችሁት። የዚህም ዘገባ ደርሶናል፣ ቆየት ብሎ ይቀርባል። ማክሰኞ መጋቢት 26 2015 ዓ ም ጤና ስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ኤልያስ አስማረ በቅንብሩ፣ ኬሊያ ዊልያምስ ደግሞ በስርጭት ምህንድስናው ተሰይመዋል። በያሉበት ሆነው የዕለቱን ስርጭት ካሰናዱ ባልደረቦቻችንና ዘጋቢዎቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። በቅድሚያ ግን የሰዓቱን የዓለም ዜና ከእንግድ ወልዴ።
ጤና ስልኝ ክብራትና ክብራን እንደምናመሻችሁ፣ ከምሽቱ ዜና ጋር እንግድ ወልዴ ነኝ። የአውሮፓ ህብረት እና ዩናይትድ ስቴትስ በኢትዮጵያ የተደረሰውን የሰላም ስምምነት የሚመለከቱት በጥንቃቄ እንደሆነና ከኢትዮጵያ ጋር ያላቸውን ግንኙነት ወደ ነበረበት የሚመልሱት በቀስታ እንደሚሆን የአውሮፓ ህብረት የውጭ ጉዳይ ፖሊሲ ኃላፊ ጆሴፕ ቦረል ዛሬ ተናግረዋል። ከአሜሪካው የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ጋር ተገናኝተው ከተወያዩ በኋላ ቦረል እንደተናገሩት የኢትዮጵያ መንግስት ከህወሓት ጋር የተደረሰበት ስምምነት በዓለም ካሉ ጥቂት መልካም ዜናዎች አንዱ ነው ብለዋል። የአውሮፓ ህብረትና አሜሪካ እጅ ለእጅ ተያይዘው ስራቸውን በመቀጠል የስምምነቱን ተፈጻሚነት መርዳት እንዳለባቸውና ከጠቅላይ ሚኒስትር አብይ አህመድ ጋር ያላቸውን ግንኙነት ወደ ነበረበት ስለመመለስ በተመለከተ ግን በዝግታ የሚደረግ እንደሆነ ቦረል ተናግረዋል ሲል ኤኤፍፒ ዘግቧል። ለኢትዮጵያ መንግስትም ሆነ ለትግራይ ወገን ያለን መልእክት ግጭቱ መፍትሄ እያገኘ ያለበትን ሂደት እየተከታተልን መሆኑን እንዲረዱና ግንኙነታችንን ወደ ነበረበት የምንመልሰው ቀስ በቀስና ደረጃ በደረጃ ነው ብለዋል የአውሮፓው ህብረት የውጭ ጉዳይ ፖሊሲ ኃላፊ ጆሴፍ ቦረር። በአሁኑ ወቅት እየጣለ ያለው ድንገተኛ ዝናብ ለሰዎችም ሆነ ለእንስሳት መጠጥ የሚሆን ውሃ እያስገኘ ቢሆንም በአንዳንድ ቦታዎች ግን የሚያስከትለው ጎርፍ የኮሌራን መዛመት እያባባሰ መሆኑን የተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ቢሮ ኦቻ አስታውቋል። የድርቁ ሁኔታም የቀጠለባቸው አካባቢዎች እንዳሉ የጠቀሰው ኦቻ በድርቅ በተጠቁም ሆነ ባልተጠቁ የኦሮሚያ፣ የሶማሊያና የአፋር ክልሎች እየጣለ ያለው ከባድ ዝናብ እና የሚያስከትለው ጎርፍ የአገር ውስጥ ተፈናቃዮችን መጠለያ ሲያፈርስ የእንስሳትን ሕይወት ቀጥፏል፣ እንዲሁም ቀድሞውንም በከፍተኛ ፍጥነት በመዛመት ላይ ያለውን ኮሌራ ማባባሱን በመግለጫው አትቷል። በመሆኑም አፋጣኝ ምላሽ ይሻል ሲል አሳስበዋል። ዝናሙ በድርቅ በተጠቁ የኦሮሚያ እና የሶማሌ ክልሎች በሚገኙ የመጸዳጃ አገልግሎት እጥረት ባለባቸው ወይም አገልግሎቶቹ ጨርሶ በሌለባቸው አንዳንድ አካባቢዎች ኮሌራ በፍጥነት እንዲዛመት ማድረጉን ኦቻ ጠቅሷል። ባለፉት ሶስት ሳምንታት በቦረና ዞን 7 ሰዎች በኮሌራ መያዛቸው ሲታወቅ በኦሮሚያ ክልል 2062፣ በሶማሌ ደግሞ 308፣ በድምሩ 2370 ሰዎች በኮሌራ መጠቃታቸውን አስታውቋል። የህሙማኑ ቁጥር ቀደም ካሉት ሳምንታት ጋር ሲነጻጸር 50 በመቶ ጭማሪ ማሳየቱንና ባለፈው አንድ ሳምንት ውስጥ ብቻ 51 ሰዎች በኮሌራ እንደሞቱ የኢትዮጵያ የህዝብ ጤና ተቋምን ጠቅሶ ኦቻ በመግለጫው አመልክቷል። ኦቻ አያይዞም ለችግሩ እየተሰጠ ባለው መፍትሄ በሁለቱ ክልሎች ሁለት የኮሌራ ሕክምና ማዕከላት ሲቋቋሙ የውሃ ማጣራት ሥራዎችም ተሰርተዋል፣ የኮሌራ ክትባት ዘመቻም ተደርገዋል ብሏል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። ፊንላንድ በዛሬው ዕለት 31ኛው የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባል ሆና ስትመዘገብ ከሩሲያውያ ክሬምሊን ቁጣ የተሰማ ሲሆን የአጸፋ እርምጃ እንደሚኖርም አስታውቃለች። ባለፈው ዓመት ሩሲያ ዩክሬንን ከወረረች በኋላ በአውሮፓ ያለው የጸጥታ ሁኔታ ሲቀየር ወታደራዊ ጉዳይን በተመለከተ ለአስርት ዓመታት ያለ ውግንናና በታቅቦ የቆዩት ፊንላንድና ስዊድን ሐሳባቸውን እንዲቀይሩ አድርጓል። ከጥቂት ዓመታት በፊት ፊንላንድ የኔቶ አባል ትሆናለች ብለን አናስብም ነበር፣ አሁን የጦር ቃል ኪዳኑ ሙሉ አባል ናት፣ ይህ ታሪካዊ ነው ብለዋል የኔቶው ዋና ጸሐፊ ጀንስ ስቶልተንበርግ። ኔቶ ፊንላንድን ለመከላከል ዝግጁ ይሆን እንደው ጥርጣሬ ላላት ሞስኮ ግልጽ ሆነዋል። ፊንላንድ አሁን ደህንነቷ የተጠበቀ ነው ሲሉ አክለዋል ስቶልተንበርግ። የፊንላንዱ የመከላከያ ሚኒስትር አንቲ ካይኮንን በበኩላቸው ሁሉም ወገኖች አሸናፊ የሆኑበት ውሳኔ ነው ብለዋል። ሞስኮ በበኩሏ ውሳኔው በአገሪቱ ጸጥታና ብሔራዊ ጥቅም ላይ የተቃጣ እርምጃ ነው ብላለች። ይህ ከስትራቴጂም ሆነ ከታክቲክ አንጻር የአጸፋ እርምጃ እንድንወስድ ያስገድደናል ብለዋል የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ። ፊንላንድ ኔቶን በመቀላቀሏ በአንድ አባል ላይ የተቃጣ ጥቃት በሁሉም አባላት ላይ እንደተቃጣ ጥቃት ተደርጎ ይቆጠራል በሚለው የጦር ቃል ኪዳን ድርጅቱ ስምምነት አንቀጽ 5 መሠረት መከታዋን አግኝታለች። በሰሜን ምስራቅና በመካከለኛው ናይጄሪያ በተፈጸሙ 4 ጥቃቶች 12 ሰዎች መገደላቸውን ፖሊስ ትናንት አስታውቋል። በአፍሪካ በሕዝብ ብዛት ቀዳሚ በሆነችው ናይጄሪያ በአጨቃጫቂ ምርጫ የተመረጡ አዲሱ ፕሬዝደንት በሚቀጥለው ወር ቃለ መሐላ ለመፈጸም ዝግጅት በሚደረግበት ወቅት የጸጥታ ሁኔታ አሳሳቢ ሆኗል ተብሏል። አዳማዋ በተሰኘ የአገሪቱ የሰሜን ምስራቅ ክፍል ታጣቂዎች 3 ሰዎችን ገድለዋል። ለድርጊቱ ኃላፊነቱን የወሰደ ባይኖርም ቦኮ ሐራም በአካባቢው አልፎ አልፎ ጥቃት እንደሚፈጽም ይታወቃል። ደኪና በተባለው አውራጃ ደግሞ አንድ የአካባቢው ፖለቲከኛ ተገድለዋል ተብሏል። በቤኑ ግዛት ደግሞ መሳሪያ የታጠቁ ሰዎች የእምነት ሥነ ሥርዓት በሚከናወንበት ወቅት ወደ ቤተ ክርስቲያን ዘልቆ በመግባት አንድ ምዕመን ሲገድሉ 3 ሌሎችን ደግሞ አግተዋል። 2 ምዕመናን ቆስለዋል። በማዕከላዊ ኒጀር ግዛት ደግሞ የወሮበሎች ቡድን አባላት እንደሆኑ የሚጠረጠሩ የታጠቁ ሰዎች በበርካታ መንደሮች ባደረሱት ጥቃት ቢያንስ 7 ሰዎች ሲገደሉ 21 ደግሞ ታግተው ተወስደዋል ሲሉ የአካባቢው ባለሥልጣናት ተናግረዋል። ላለፉት 2 ሳምንታት በደረሰው ጥቃት ምክንያት ነዋሪዎች አካባቢያቸውን ጥለው ለመውጣት መገደዳቸውን የኤኤፍፒ ዘገባ አመልክተዋል። በምስራቅ ኮንጎ ዲሞክራሲያዊ ሪፐብሊክ በሚገኘው ኪቩ ሐይቅ በተከሰተ አደገኛ ንፋስ ምክንያት አንድ ጀልባ ሰጥሞ 6 ሰዎች ሲሞቱ ሌሎች በደርዘን የሚቆጠሩትን ማፈላለጉ ደግሞ ቀጥሏል ሲሉ ባለሥልጣናት አስታውቀዋል። ጀልባዋ ነጋዴዎችንና ዕቃቸውን ጭና ከሙጎቴ የደቡብ ኪቩ መዲና ወደ ሆነችው ጎማ በማቅናት ላይ እንደነበረች ታውቋል። ጀልባዋ 20 ኪሎ ሜትር ከተጓዘች በኋላ በአደገኛ ንፋስ ሁከት ገጥሟት ለመገልበጥ እንደበቃች የሙጎቴ ፖሊስ ኃላፊን ጠቅሶ ኤኤፍፒ ዘግቧል። የደቡብ ኪቩ አንድ ባለሥልጣን በበኩላቸው ጀልባዋ 150 መንገደኞችን ይዛ እንደነበርና 80 ሰዎች ከአደጋው መትረፋቸውን አስታውቀዋል። የ3 ሴቶችና የ3 ልጆች አስክሬን መገኘቱንም አክለዋል። በኮንጎ ዲሞክራሲያዊ ሪፐብሊክ ለመጓጓዣ የሚያገለግሉ የየብስ መንገዶች ውስን በመሆናቸው ሰዎች በሐይቅና በወንዞች ላይ ለመጓዝ ስለሚገደዱ የጀልባ መስጠም አደጋ የተለመደ ነው ተብሏል። በመጨረሻም አድማጮች፣ በአሜሪካ ይፈለግ የነበረና ጣሊያን ውስጥ በቤት ውስጥ እስር የነበረ አንድ ሩሲያዊ ነጋዴ አምልጦ ዛሬ ማክሰኞ ሩሲያ ውስጥ ተከስቷል። አሜሪካ በሩሲያ ባለሥልጣናትና ባለሀብቶች ላይ በጣለችው ማዕቀብ ከሚፈለጉት አንዱ የነበረው የ40 ዓመቱ አርቲዮም ኡስ ባለፈው ጥቅምት ጣሊያን ውስጥ ተይዞ በቤት እስር እንዲቆይ ተደርጎ ነበር። የጣሊያን ፍርድ ቤቶች ለአሜሪካኖቹ ግፊት እጅ በመስጠት አሳልፈው ሊሰጡኝ ስለሚችሉ አምልጫለሁ ሲል ተናግሯል ኡስ። ክራስኖያርስክ የተባለው ክልል አገረ ገዢ ልጅ የሆነው አርቲዮም ኡስ የተጣለውን ማዕቀብ በመጣስ የምዕራባውያንን ቴክኖሎጂ ወደ ሩሲያ ያስገባ ነበር ተብሏል። አሜሪካም በዚሁ ምክንያት ተላልፎ እንዲሰጣ ጠይቃ ነበር። ኡስ ባለፈው ታህሳስ ከእስር ቤት ሚላን ዳርቻ ወዳለ የቤት እስር ውስጥ ተዛውሮ ነበር። የጣሊያን ፍርድ ቤት ግልጽ የሆነ ፖለቲካዊ አድሎ አሳይቷል፣ ለአሜሪካ ግፊትም የመታዘዝ ዕድል ነበረው ሲል ኡስ መናገሩን አሶሴትድ ፕሬስ ዘግቧል። ዛሬ ለአንድ የሩሲያ መንግሥት የዜና አገልግሎት ሩሲያ ውስጥ መሆኑን እስከሚገልጽ ድረስ ኡስ የት እንደገባ አይታወቅም ነበር። አሁን ባለው ዓለም አቀፍ ሁኔታ ሁሉም ከኛ በተቃራኒ በቆመበት ወቅት የኔ ማምለጥ ድል ነው ብሏል ኡስ። የጣሊያን የመገናኛ ብዙሃን በኡስ ማምለጥ ጉዳይ የሩሲያ የስለላ ወኪሎች እንዳሉበትና እግሩ ላይ የተገጠመውን መከታተያ መሳሪያ ፈተው በሐሰተኛ ፓስፖርት በመኪና ከሀገር እንዳስወጡት ከዛም በግል አውሮፕላን ወደ ሩሲያ እንደተወሰደ ዘግበዋል። የሩሲያ ባለሥልጣናት በጣሊያን መገናኛ ብዙሃን ዘገባ ላይ ያሉት የለም። አድማጮች፣ ለምሽቱ ያዝነው ዜና በዚሁ ተጠቃልሏል። ከቀሪ ዝግጅቶቻችን ጋር አብራችሁ አምሽው። መልካም ምሽት።
እንግዲህ ወልዴን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ማክሰኞ መጋቢት 26 2015 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪዎቻችን ግርማ ደገፋና ሲሳይ አሸናፊ፣ የዕለቱ ዋና አዘጋጅ ጽዮን ግርማ፣ የዌብና ማኅበራዊ ቅንብሮች አሰናጃችን ደግሞ አበባየሁ ገበያው ናት። የስቱዲዮ ድምፅና ምስል አቀናባሪያችን ጆን ነው። አድማጮች፣ አሁን በቀጥታ ወደ ቀዳሚው የዕለቱ አብይ ርዕስ ነው የምናልፈው። ቀደም ብለን በመግቢያው ያስተዋወቅ ነው የቀድሞ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ኒውዮርክ ማንሃተን ከሚገኘው የግል ሕንጻቸው ትራምፕ ታወር ተነስተው ታሪካዊ የወንጀል ክስ ዳኛ ከተባሉት ሁዋን መርቻን ፊት ወደሚቀርቡበት የኒውዮርክ ግዛት ጠቅላይ ፍርድ ቤት ሄደዋል። የቀድሞ ፕሬዚዳንት በዩናይት ስቴትስ ታሪክ የወንጀል ዶሴ የተከፈተበት የመጀመሪያው መሪ ቢሆኑም ለመጪው ፕሬዚዳንታዊ ምርጫ የሪፐብሊካን ፓርቲውን አባላት ሰፊ ድጋፍ ያላቸው ቀዳሚ ተፎካካሪ መሆናቸው ግን ይታወቃል። ትራምፕ የተከሰሱበት ከአንዲት የወሲብ ፊልም ተዋናይት ጋር የነበራቸው ግንኙነት አደባባይ እንዳይወጣ ለማፈን ለጥብቅና ጉዳዮች የዋለ በሚል ገንዘብ ከፍለዋል በሚል የቀረበባቸውን የወንጀል ጉዳይ ባዳመጠ አንድ የሕዝብ ፍርድ ሸንጎ ሲሆን፣ ጠበቆቻቸው ግን ጥፋተኛ አይደሉም ሲሉ በእምነት ክህደት ቃል ክሱን አጥብቀው አስተባብለዋል ወይም ያስተባብላሉ ተብሎም ይጠበቃል። ትራምፕ ለመጀመሪያ ጊዜ እንደ ወንጀለኛ ተከሳሽ ፍርድ ቤት ሲቀርቡ የጣት አሻራ እንዲሰጡም ይደረጋል። በአሜሪካ ድምፅ ዘጋቢ አራሽ አራብሳዲ የተሰናዳውን አጭር ዘገባ ቆንጅታየ እንደሚከተለው ታቀርበዋለች።
የቀድሞ ፕሬዚደንት ዶናልድ ትራምፕ ኒውዮርክ ማንሃተን በሚገኘው ፍርድ ቤት ቀርበው የቀረቡባቸውን ክሶች ያደምጣሉ። የአካባቢው ጎዳናዎች ከዓለም ዙሪያ ሂደቱን የሚከታተሉ ጋዜጠኞች ሞልተዋቸዋል። ትራምፕ በወንጀል የተከሰሱ የመጀመሪያ የዩናይትድ ስቴትስ ፕሬዝደንት ናቸው። የቀረቡባቸው ክሶች ምን እንደሆኑ በእርግጠኝነት በዝርዝር ባይታወቅም ከእሳቸው ጋር ወሲባዊ ግንኙነት ነበረኝ ያለችው ስቶርሚ ዳንኤልስ የምትባል የወሲብ ፊልም ተዋናይት በ2016ቱ የፕሬዝደንታዊ ምርጫ ዘመቻቸው ጊዜ ስለ ግንኙነታችን እንዳልናገር ከፈሉኝ ካለችው አፍ ማዘጊያ ገንዘብ ጋር የተያያዘ ነው። ትራምፕ ፈጸሙ የተባሉትን ወንጀሎች በሙሉ አስተባብለዋል። ትራምፕ ትናንት ከፍሎሪዳ ተነስተው ኒውዮርክ የሚገኘው ትራምፕ ታወር ሕንጻቸው ገብተው አድረዋል። ኒውዮርክ ሲደርሱ ደጋፊዎቻቸውም ተቃዋሚዎችም የጠበቋቸው ሲሆን የኒውዮርክ ከተማ ከንቲባ ኤሪክ አዳምስ የሚከተለውን ትዕዛዝ ሰጥተዋል።
ራሳችሁን ተቆጣጠሩ። ኒውዮርክ ከተማ መኖሪያችን ነች እንጂ የእናንተ ያለ ቦታው የሚገለጽ ቁጣ ማራገፊያ ሜዳ አይደለችም።
ትራምፕ እጃቸውን ሰጥተው ችሎቱ ፊት ሲቀርቡ የማንሃተን ወረዳ አቃቢ ሕግ ቢሮ ታሽጎ የቆየውን የወንጀል ክስ ይፋ ያደርጋል። ትራምፕ ዛሬውኑ ተለቀው ወደ ፍሎሪዳ እንደሚመለሱና የቀረበባቸውን የወንጀል ክስ ለመጪው ፕሬዝደንታዊ ፉክክራቸው ድጋፍ ማሰባሰቢያ እንዲሆን አድርገው ያቀርቡታል ተብሎ ይጠበቃል።
ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጮች በአሁኑ ሰዓት በመካሄድ ላይ ያለውን የችሎቱን ሂደት የተመለከቱ ዘገባዎች በድረገጻችንና በማህበራዊ ገጾቻችን ዘግየት ብለን እንደመጡ እናቀርባለን። ወደ ተከታዩ ርዕስ ወስዳችሁ ወደ አዲስ አበባ ነው የሚመልሰን። ፓርላማው ከፍተኛ ፍርድ ቤት ፕሬዚዳንትና ምክትላቸውን ሹመት አጽድቋል። የቀድሞ የቡሌሆራ ዩኒቨርሲቲ ፕሬዚዳንት ያለመከሰስ መብት ተነስቷል። የኢትዮጵያ ሕዝብ ተወካዮች ምክር ቤት ወይዘሮ ሌሊሳ ደሳለኝን የከፍተኛ ፍርድ ቤት ፕሬዚዳንት፣ ወይዘሮ ዛሃራ ኡመርን ደግሞ ምክትል ፕሬዚዳንት አድርጎ ሾሟል። ወይዘሮ ሌሊሳ ደሳለኝ የፌዴራል ጠቅላይ ፍርድ ቤት ዳኛ የነበሩ ሲሆን ወይዘሮ ዛሃራ ኡመር ደግሞ በሶማሌ ክልል በተለያዩ ደረጃዎች በዳኝነትና በሌሎችም ሕግ ነክ አገልግሎቶች ያገለገሉ መሆናቸው ታውቋል። በሌላ በኩል ምክር ቤቱ የቀድሞ ቡሌሆራ ዩኒቨርሲቲ ፕሬዚዳንት የነበሩትን የተወካዮች ምክር ቤት አባል ዶክተር ጫላ ዋታን ያለመከሰስ መብት አንስቷል። ያለመከሰስ መብታቸው የተነሳው ዶክተር ጫላ የቡሌሆራ ዩኒቨርሲቲ ፕሬዚዳንት በነበሩበት ወቅት ፈጽመዋቸዋል በተባሉ የተለያዩ የሙስና ተግባራት በመንግስት ላይ ከፍተኛ ጉዳት አድርሰዋል በሚል የፍትህ ሚኒስቴር ያቀረበውን ጥያቄ ተከትሎ መሆኑን ማብራሪያ ተሰጥቶበታል። ዶክተር ጫላ ዋታ ያለመከሰስ መብታቸው በእንደራሴዎች ምክር ቤቱ መነሳቱን ተከትሎ በፖሊስ ቁጥጥር ስር ውለዋል። ለዝርዝሩ ኬኔዲ አባተ።
የጠቅላይ ሚኒስትሩን የሹመት ውሳኔ ሀሳብ ለምክር ቤቱ ያቀረቡት የመንግስት ተጠሪ ሚኒስትር ተስፋዬ በልጅጌ ሹመቱ ነባሮቹ የከፍተኛ ፍርድ ቤት ፕሬዝደንትና ምክትላቸው በገዛ ፈቃዳቸው ስራቸውን መልቀቃቸውን ተከትሎ እንደተከናወነና ይኸውም በህገ መንግስቱ አንቀጽ 82 መሰረት መፈጸሙን አብራርተዋል።
በኢፌዴሪ ህገ መንግስት አንቀጽ 81 ንዑስ ቁጥር 2 መሰረት በፌዴራል ዳኞች አስተዳደር ጉባኤ ተመርጦ የቀረቡትን ክብርት ወይዘሮ ሌሊሴ ደሳለኝ የፌዴራል ከፍተኛ ፍርድ ቤት ፕሬዝደንት ሆነው እንዲሾሙ የኢፌዴሪ ጠቅላይ ሚኒስትር በእጩነት አቅርበዋል። ወይዘሮ ሌሊሴ ደሳለኝ ያላቸውን የዳበረ ልምድና የስራ ብቃት ከግምት በማስገባት ለፌዴራል ከፍተኛ ፍርድ ቤት ፕሬዝዳንትነት እንዲሾሙ የቀረበውን የውሳኔ ሀሳብ ተቀብሎ እንዲያጸድቅ በአክብሮት ጠይቃለሁ።
በፕሬዝደንትነት የተሾሙት ወይዘሮ ሌሊሴ ደሳለኝ ከ1995 ዓ.ም ጀምሮ ባላቸው የ20 ዓመታት የስራ ልምድ በተለያየ ደረጃ ባሉ የኦሮሚያ ክልል ፍርድ ቤቶች እንዲሁም በፌዴራል ደረጃ እስከ ጠቅላይ ፍርድ ቤት ዳኝነት ማገልገላቸው ተብራርቷል። በሶማሌ ክልል በተለያዩ ደረጃዎች በዳኝነትና በሌሎችም ሕግ ነክ አገልግሎቶች ያገለገሉት ወይዘሮ ዛሃራ ኡመር ደግሞ የከፍተኛ ፍርድ ቤት ምክትል ፕሬዝደንት ሆነው ተሹመዋል። ሹመቱን በማስመልከት ከምክር ቤቱ አባላት የተለያዩ አስተያየቶች የተሰነዘሩ ሲሆን ከነዚህም መካከል ነባሮቹ የከፍተኛ ፍርድ ቤት ፕሬዝደንትና ምክትላቸው ኃላፊነታቸውን የለቀቁት በፈቃዳቸው መሆኑ ከመገለጹ ባለፈ ከዳኝነት ነጻነት ጋር በተያያዘም ችግሮች ሊኖሩ ስለሚችሉ ምርመራ መደረግ አለበት በሚል ከአንድ የምክር ቤት አባል አስተያየት ተሰንዝሮ ምላሽ ተሰጥቶበታል።
ከስድስት ወር ባልሞላ ጊዜ ውስጥ የፌዴራል ጠቅላይ ፍርድ ቤት ፕሬዝደንትና ምክትል ፕሬዝደንት በተመሳሳይ በራሳቸው ጥያቄ በሚል ምክንያት ስራ መልቀቃቸው ይታወቃል። ጥያቄ ምንድን ነው? ወይም ምክር ቤቱ እንዲመረምረው የምፈልገው ይህን ጉዳይ ከዳኝነት ነጻነቱ ጋር የሚያያዝ ነገር የለውም ወይ? ምናልባት አስፈጻሚው አካል በዳኞች ነጻነት ውስጥ ጣልቃ እየገባ ሊሆን አይችልም ወይ? መርምረነዋል ወይ? እሱ በደንብ ቢታይ ይፈልጋለሁ። ምክንያቱም ቅርብ ጊዜ በሀገራችን እያየነው ያለው ነገር የዳኝነት ነጻነትን የሚጋፋ ነገር እየተስተዋለ ስለማይ ከዛ ጋር ይተሳሰራል ብዬ ስለማስብ ነው።
በዳኝነት ስርዓት ላይ ጣልቃ ገብነትን በሚመለከት የሕግና ፍትህ ጉዳዮች ቋሚ ኮሚቴ አለ። የጠቅላይ ፍርድ ቤት ሪፖርት፣ አጠቃላይ ፌደራል ፍርድ ቤቶች ሪፖርት በሚቀርብበት ጊዜ ምክር ቤት መመርመር ይችላል። ስለዚህ ይሄን አሳይመንት ወይም ይሄን የቤት ስራ የምንሰጠው ለእኛው የፍትህና ለህግና ፍትህ ጉዳዮች ቋሚ ኮሚቴ ይሆናል ማለት ነው። ያ ሪፖርት የሚቀርብበት ጊዜ ልንዋየት ስለምትችል
ምክር ቤቱም በውሳኔ ሀሳቡ ላይ ውይይት ካደረገ በኋላ ሹመቶቹን በሁለት ድምፅ ታቅቦ በአብላጫ ድምፅ አጽድቋል። ተሿሚዎቹም በምክር ቤቱ ፊት ቀርበው ቃለ መሐላ ፈጽመዋል። በሌላ ዜና የህዝብ ተወካዮች ምክር ቤት አባል የሆኑት የቀድሞው የቡሌሆራ ዩኒቨርሲቲ ፕሬዝደንት ዶክተር ጫላ ዋታ ያለመከሰስ መብታቸው በምክር ቤቱ ተነስቷል። ዶክተር ጫላ የዩኒቨርሲቲው ፕሬዝደንት በነበሩበት ወቅት የመንግስት የግዢ ህግ ከሚፈቅደው አሰራር ውጭ በመቶ ሚሊዮኖች በሚቆጠር ብር ግዢዎችን በመፈጸም በመንግስት ላይ ከፍተኛ ጉዳት እንዳደረሱ እንዲሁም በሌሎች ተያያዥ የሙስና ተግባራት እንደተጠረጠሩ በመግለጽ የፍትህ ሚኒስቴር ያቀረበውን ጥያቄ ተከትሎ ነው ምክር ቤቱ ያለመከሰስ መብታቸውን በማንሳት ውሳኔ ያሳለፈው። በፍትህ ሚኒስቴር የቀረበውን ጥቆማ መነሻ በማድረግ የህግና ፍትህ ጉዳዮች ቋሚ ኮሚቴ ምርመራ ማድረጉን የገለጹት የኮሚቴው ሰብሳቢ ወይዘሮ እጸገነት መንግስቱ ተከታዩም ብለዋል።
በተደረገ ወንጀል ማጣራት የብር 195,052,812.81 የሚያወጡ የተለያዩ የግንባታ ስራዎች ለዘጠኝ ተቋራጭ ከመንግስት የግዥ አዋጅ እና አፈጻጸም መመሪያ ውጪ በቀጥታ እንዲፈጸም በማድረግ ዩኒቨርሲቲው ለመሰረተ ልማት ግንባታ የተፈቀደለትን የካፒታል በጀት አላግባብ በመጠቀም የግዥ ህግና ደንብ ባልተከተለ መልኩ ዋጋቸው 116,000,000 ብር የሆኑ 14 ተሽከርካሪዎች እና ማሽነሪዎች በግል ተቋራጭ ድርጅት ስም ግዥ ተፈጽሟል። ተሽከርካሪና ማሽነሪዎቹ በዩኒቨርሲቲው ገንዘብ የተገዙ ቢሆንም በግል ተቋራጮች ድርጅቶች ስም እንዲሆኑ ተደርጓል። ከዚህ በተጨማሪም ተሽከርካሪና ማሽነሪዎቹ የተገዙበት ዋጋ እጅግ የተጋነነ ሲሆን ለምሳሌ ያህል አንድ ደብል ጋቢና ፒካፕ ለተሽከርካሪ ተቋራጭ ድርጅቱ ካስመጪ በብር 3,300,000 ግዥ የተፈጸመ ቢሆን ዩኒቨርሲቲው በብር 6,173,396.83 እንደተገዛ ተቆጥሮ ክፍያ በመፈጸም ብር 2,873,396 እላፍ የተከፈለ መሆኑ በአጠቃላይ የ14ቱ ተሽከርካሪዎችና ማሽነሪዎች ባለቤት የዩኒቨርሲቲው ሳይሆን የስራ ተቋራጭ ድርጅቶች እንዲሆኑ በማድረግ የመንግስት ሀብትና ንብረት እንዲባክን አድርጓል።
ዶክተር ጫለዋታም የቀረበባቸውን ያለመከሰስ መብት መነሳት በመከላከል አስተያየት ሰጥተዋል። ምክር ቤቱም በዶክተር ጫላ ላይ የቀረበውን ያለመከሰስ መብት በአንድ ድምፀ ተአቅቦ በአብላጫ ድምፅ ያጸደቀ ሲሆን ድምፀ ተአቅቦ ያደረጉት ባለጉዳዩ ዶክተር ጫለዋታ ናቸው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
አመሰግናለሁ ኬኔዲ። ወደ ተከታዩ ዘገባ ስናልፍ አንድ ከፍተኛ የኤርትራ ወታደራዊ ልዑካን ቡድን በኢትዮጵያ ልዩ ልዩ ተቋማትን ጎብኝቷል። የጉብኝቱ ዋና ዓላማ የሁለቱን አገሮች ወታደራዊ ትብብር ይበልጥ ለማጠናቀር መሆኑን የኤርትራው ማስታወቂያ ሚኒስትር ተናግረዋል። መለስካቸው አማን የተከታተለው።
በኤርትራው ብሔራዊ ደህንነት ተቋም ኃላፊ በብርጋዴር ጄኔራል አብርሃ ካሳ የተመራ ከፍተኛ ወታደራዊ ልዑካን ቡድን ባለፉት ሁለት ቀናት በኢትዮጵያ ይፋዊ የሥራ ጉብኝት ማድረጉን የኤርትራ መንግሥት ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል በትዊተር ገጻቸው አስታወቁ። የጉብኝቱ ዋና ዓላማ የሁለቱን አገሮች ወታደራዊ ትብብር በይበልጥ ለማጠናከር እንደሆነ የገለጹት አቶ የማነ ቡድኑ ከትናንት በስቲያ የቤኒሻንጉል ጉሙዝ ክልል ዋና ከተማን አሶሳንና የታላቁ ኢትዮጵያ ህዳሴ ግድብን መጎብኘቱን ተናግረዋል። ትናንት ደግሞ ይኸው የልዑካን ቡድን የኢትዮጵያን የመረጃ መረብ ደህንነት ኤጀንሲን፣ የአርቲፊሻል ኢንቴሊጀንስ ተቋምን፣ የፌዴራል ፖሊስ ዋና መስሪያ ቤትን፣ የሳይንስ ሚውዚየምንና አብርሆት ቤተ መጻሕፍትን መጎብኘቱን ሚኒስትሩ ዘርዝረዋል። በልዑካን ቡድኑ ከተካተቱት የኤርትራ ከፍተኛ ወታደራዊ መኮንኖች መካከል ብርጋዴር ጀነራል አብርሃ ካሳን ጨምሮ ሜጀር ጀነራል ሮሞዳን አውሊያ፣ ብርጋዴር ጀነራል ሀዲሽ ኤፍሬም፣ ብርጋዴር ጀነራል ኢዮብ ፍሳሐዬና ብርጋዴር ጀነራል ሚካኤል ሃይነስ እንደሚገኙበት ሚኒስትሩ በትዊተር ገጻቸው ይፋ አድርገዋል። አንዳንድ ለኤርትራ መንግሥት ቅርብ የሆኑ ምንጮች እንደነገሩኝ የልዑካን ቡድኑ የሥራ ጉብኝት ከፍተኛ ቁም ነገር ያዘለ ለመሆኑ አይጠራጥሩም። ይህን የሚያረጋግጡትም የቡድኑ መሪ ብርጋዴር ጀነራል አብርሃ ካሳ በፕሬዚዳንት ኢሳያስ አፈወርቂ ዘንድ ያላቸውን ተደማጭነትና ተቀባይነት መሠረት በማድረግ ነው። ከዚህ ጉብኝት ሁለት ሳምንታት ቀደም ብሎ የዩናይትድ ስቴትስ መንግሥት የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ይፋ ባደረጉት ጋዜጣዊ መግለጫቸው ሕግንና ሕጎችን በጥንቃቄ አገናዝበው የደረሱበት ውሳኔ የኢትዮጵያ የሀገር መከላከያ ሰራዊት፣ የኤርትራ መከላከያ ኃይል፣ የህወሓት ኃይሎችና የአማራ ኃይሎች አባላት በግጭቱ ወቅት የጦር ወንጀሎችን መፈጸማቸውን አረጋግጫለሁ ብለዋል። ለዚህ በሕግ ሊጠየቁ ይገባቸዋል ሲሉም አሳስበዋል። የኤርትራ መንግሥት ለውጭ ጉዳይ ሚኒስትሩ መግለጫ ምላሽ ሰጠው በማግስቱ ነበረ። የኤርትራ የውጭ ጉዳይ ሚኒስቴር በሰጠው ምላሽ የቀረበውን ክስ እንደማይቀበል ገልጾ የኢትዮጵያና የኤርትራ ሕዝቦች እንዲሁም የአካባቢው ሕዝቦች ለችግሮቻቸው መፍትሄ ለመፈለግና ለመስጠት መብቱም ብቃቱም አላቸው ሲል ተቃውሟል። ጉብኝቱን በተመለከተ ከኢትዮጵያ መንግስት በኩል ያለውን አስተያየት ለማግኘት የተደረገው ጥረት ለጊዜው አልተሳካም። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው። ክቡራትና ክቡራን አድማጮች፣ የተከታዩም የችሎት ውሎ እዚያው አዲስ አበባ ያቆየናል። የባልደራስ ምክትል ፕሬዚዳንትን አቶ አምሃ ዳኘውን ጨምሮ በረዳት ፕሮፌሰር ሲሳይ አውግቸው የክስ መዝገብ ክስ የተከፈተባቸው አምስት ግለሰቦች የ14 ቀናት የጊዜ ቀጠሮ ተሰጣቸው። በክስ መዝገቡ ውስጥ የተካተቱት በአጠቃላይ ስድስት ግለሰቦች መሆናቸውን ለአሜሪካ ድምፅ የገለጹት ከጠበቆቻቸው አንዱ የሆኑት የሕግ አማካሪና ጠበቃው ሰለሞን ገዛሃኝ፣ ከስድስቱ አንዱ የሆኑት ፕሮፌሰር ማዕረጉ ቢያበን በ30,000 ብር ዋስ እንዲፈቱ ተወስነዋል ብለዋል። ፖሊስ ግለሰቦቹን ሁከትና ብጥብጥ በማስነሳት ወንጀል እንደጠረጠራቸው ለፍርድ ቤቱ መግለጹንም ጠበቃው ጨምረው ተናግረዋል። ኬኔዲ አባተ ነው የተከታተለው።
በረዳት ፕሮፌሰር ሲሳይ አውግቸው መዝገብ ስር ክስ የተከፈተባቸው የባልደራስ ምክትል ፕሬዝደንት አቶ አምሃ ዳኘው እና ሌሎች አምስት ተጠርጣሪዎች በትናንትናው ዕለትና ዛሬ ፍርድ ቤት ቀርበዋል። የችሎቱን ሂደት በተመለከተ አስተያየት የሰጡን ከጠበቆቻቸው አንዱ የሆኑት የሕግ አማካሪና ጠበቃ ሰለሞን ገዛኸኝ ተጠርጣሪዎቹ ባለፈው አርብ መጋቢት 22/2015 ዓ.ም እኩለ ሌሊት አካባቢ መያዛቸውን ተናግረዋል። በትናንትናው ዕለት ፍርድ ቤት ቀርበው ክርክር መደረጉንና ፖሊስ በምን ወንጀል እንደጠረጠራቸው ማስረዳቱንም አክለው ገልጸዋል።
ረዳት ፕሮፌሰር ሲሳይ አውግቸው በሚል ስድስት ተጠርጣሪዎች የፌዴራሉ ከፍተኛ ፍርድ ቤት አራዳ ምድብ የጊዜ ቀጠሮ ችሎት ቀርበው ነበረ። ከአምስት በላይ ባሉ ጠበቆች ተወክለው ቀርበው ነበር። ፖሊስም የጠረጠረበትን ምክንያት እና ተጨማሪ 14 ቀን የጠየቀበትን ምክንያት በዝርዝር በጽሁፍ አቅርቦ ጽሁፉም ለእኛ ደርሶን አይተነው ተከረከረበታል። ፖሊስ ጠረጠርኳቸው ያለው ወጣቶችን በማደራጀት ወጣቶችን ወታደራዊ ስልጠና በመስጠት ጦር መሳሪያ በማስታጠቅ የጦር ልምምድ እንዲያደርጉ በማድረግ በማህበራዊ ሚዲያና በተለያዩ ሚዲያዎች ግንኙነት በመፍጠር የመደበኛ አድራጎት ካላቸው ጋር ግንኙነት በማድረግ በአዲስ አበባ፣ በአማራ ክልል እና በሌሎች ቦታዎች ሁከትና ብጥብጥ ለመፍጠር በማሰባቸው ተይዘው በምርመራ ላይ ናቸው የሚል ነው። ይህንን የጠረጠረበትን ምክንያቶች በሰውና በሰነድ ማስረጃ ለማስረዳት የሰውና የሰነድ ማስረጃዎችን ለመሰብሰብ የ14 ቀን ጊዜ ቀጠሮ ይሰጠን ብሎ ለአመለከተ ያው ሰነዱም ያን የሚለው
ጠበቆቹ ፖሊስ ያቀረበውን የክስ ጭብጥ በመቃወም መከራከራቸውንም አብራርተዋል።
እኛም ጠበቆች ሰነዱ ደርሶን ከ5-10 ደቂቃ የሚሆን በአንድ ላይ ሆነን አይተን ተመካክረን ቀርበን ክርክር አድርገናል። ተጠርጣሪዎችን በተመለከተ እንግዲህ አቶ አምሃን ጨምሮ ነው ረዳት ፕሮፌሰር ሲሳይ አውግቸው፣ ፕሮፌሰር ማዕረጉ ከኮተቤ ዩኒቨርሲቲ እንዲሁም ደግሞ አቶ ሄኖክ የሚባል የወልዲያ ዩኒቨርሲቲ ለስራ ተመቶ እዚህ የተያዘ እና አንድ ሰለሞን ልመን የሚሉት ወጣት ነው አብረው የተያዙ። እንግዲህ እነዚህ ሰዎች ይህን ድርጊት ስለመፈጸማቸው ፖሊስ በቂ የሆነ ጥርጣሬ የሌለው ስለሆነ እንዲሁም ደግሞ ማሰብ ማለት ምን ማለት ነው? ማሰብ ገና አስበዋል ነው ያለው ፖሊስ። እና ዝግጅት በእርግጥ የሚያስቀጣ ቢሆንም የተዘጋጁ ስለመሆኑ ምንም የሚያሳይና የሚያጠራጥር ነገር የለም። ስለዚህ ወንጀል ሊፈጽሙ ስለመሆኑ እንኳን ከጥርጣሬ በላይ የሚያሳይ ማስረጃ ወይም ምልክት አላቀረበም የሚል ክርክር አደረግን። እንዲሁ ደግሞ አቶ አማንም የባልደራስ ምክትል ፕሬዚዳንት መሆናቸውን እና እንዲሁም ፓርቲው በሚቀጥሉት ሳምንታት ውስጥ ጠቅላላ ጉባኤ ለማድረግ በዝግጅት ላይ እያለ እና ይህም ሆን ተብሎ ያ ጉባኤ እንዳይደረግ በሰላማዊ መንገድ እየታገለ ያለ ፓርቲን ሆን ብሎ ጥላሸት ለመቀባት ፓርቲው ጠቅላላ ጉባኤ እንዳያደርግ የሚሉ በነሳይም በኩል የተለያዩ ሀሳቦችን 5-6 የምንሆን ጠበቆች አቀረብን።
ፍርድ ቤቱ የትናንቱን ክርክር ካዳመጠ በኋላ ለዛሬ ተለዋጭ ቀጠሮ በመያዝ በአምስቱ ግለሰቦች ላይ ፖሊስ የጠየቀውን የ14 ቀን የጊዜ ቀጠሮ ሲፈቅድ ከመካከላቸው አንዱ ተጠርጣሪ በዋስ እንዲፈቱ መወሰኑን ገልጸዋል።
ፍርድ ቤቱም የፖሊስን ምርመራ መዝገብ ጠይቆ ፖሊስም የምርመራ መዝገቡን ለፍርድ ቤት አቅርቦ ፍርድ ቤቱ ይሄን አይቼ ለብይን በማለት ለዛሬ ቀጥሮት ነበር። ዛሬ ጠዋት 3 ሰዓት ላይ ቀርበን ነበር። 3 ሰዓት ላይም ቀርበን 77 ዓመቱ ሽማግሌ ህመምተኛውን በ30,000 ብር ዋስ ይውጡ በማለት ፈቅዶ ቀሪ አምስት ተጠርጣሪዎች ግን ፖሊስ የጠየቀውን 14 ቀን በመፍቀድ የ14 ቀን ተጨማሪ ምርመራ መዝገብ ፈቅዶ ችሎቱ በለቱ ተዘግቷል።
በተያያዘ የጸጥታና ደህንነት የጋራ ግብረ ኃይል በመንግስት ከፍተኛ አመራሮች ላይ ጥቃት በመፈጸም ሁከትና ብጥብጥ ለመቀስቀስ ሲንቀሳቀሱ ነበር ያላቸውን ቡድኖች በቁጥጥር ስር አውያለው ማለቱን በሀገር ውስጥ የሚገኙ የተለያዩ መገናኛ ብዙሃን በዛሬው ዕለት ዘግበዋል። ረዳት ፕሮፌሰር ሲሳይን ጨምሮ በእርሳቸው መዝገብ ስር የተጠቀሱ አብዛኛው ግለሰቦች ግብረ ኃይሉ በቁጥጥር ስር አውያቸዋለው ካላቸው በርካታ ግለሰቦች መካከል ናቸው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
አመሰግናለሁ ኬኔዲ። ክብራትና ክብራን አድማጭ ተመልካቾቻችን የመጽሔቱ ርዕሶች ይቀጥላሉ። ዜጎችን ከሳውዲ አረቢያ የማስመለሱ እቅድ ተጠናቀቀ ሲል የውጭ ጉዳይ ሚኒስትር አስታወቀ። የውጭ ጉዳይ ሚኒስትር በአንድ ዓመት ውስጥ 131,000 ኢትዮጵያውያንን ከሳውዲ አረቢያ ማስመለሱን ነው የገለጠው። በችግር ላይ የወደቁና በሳውዲ እስር ቤቶች የቆዩ ኢትዮጵያውያንን ወደ አገር ቤት ሲመልስ የቆየው ብሔራዊ አስመላሽ ኮሚቴ የአንድ ዓመት እቅዱን ማጠናቀቁን የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ብርቱካን አያኖ ተናግረዋል። ለአንድ ዓመቱ በተያዘው ግብ መሰረት የመጨረሻዎቹ ተመላሾች በሶስት በረራዎች በትላንትና ዕለት ወደ አዲስ አበባ ገብተዋል። በሳውዲ አረቢያ ብዙ ስቃይ እንደደረሰባቸው የተናገሩት የስደት ተመላሾች አሁንም በተለያዩ እስር ቤቶች የሚሰቃዩ በርካታ ኢትዮጵያውያን መኖራቸውንና መንግስት እንዲደርስላቸው ሲሉም ጥሪ አሰምተዋል። ገብረ ሚካኤል ገርመድን ዝርዝሩን ይዟል።
በትላንትናው ዕለት አዲስ አበባ ከደረሱት የመጨረሻዎቹ ተመላሾች አንዱ የሆነው ነጂብ ሙሀዲን በሳውዲ አረቢያ እስር ቤቶች ያሳለፈው ችግር ከባድ እንደሆነ ይገልጻል።
እስር ቤት ቆይተን ነው የመጣ ነው። እስር ቤቱ ደግሞ በጣም በጣም ከባድ ነው። እዛ ምግብም የለም። የምትበላው አንድ ኩብዝ ነው ከምባለው በላይ በጣም ከባድ ነው። የምትጠጣ ውሃ የለም። የምትለብሰው ልብስ የለም። ሙከየፍ ኤሲ አይዘጋም። ሰው እንደፈለጉ ነው የሚያደርጉ ሰውን ማለት ነው። በቃ እንደ እንስሳ ነው የሚያዩት።
ከራያ ቆቦ ተሰዶ እንደሄደ የሚናገረው ሙስጠፋ ከድር ደግሞ እርሱና አብረውት የታሰሩት ኢትዮጵያውያን በሳውዲ አረቢያ እስር ቤቶች ለከፍተኛ ስቅያት መዳረጋቸውን ይናገራል።
አገሩ ሳውዲ አረቢያ ተበላሽቷል። አብቅቶበታል። በጣም በጣም አብቅቶበታል። ሄዶ ስራ የለም። 200-300 ሺህ ብር 400 ሺህ ብር ይዞ አንድ አጥፍቶ ሄዶ በባህር አንድ ቀን ሳይሰራ ተይዘዋል። እዚህ ወላሂ አሁን አብዛኛው 300 ሺህ ብር ፈጅተው አንድ ቀን ሳይሰሩ የተያዙ ናቸው። እኔ ስቃይቱን አይቻለሁ። 4 ወር ታስሬያለሁ። ሪያ እስር ቤት ሽንት ቤት ጋር ነው የምታሰረው። ሽታው ብዙ በሽተኛ አለ። ሽንት ቤቱ ምኝታችንም ሁሉም አንድ ቦታ ነው የምንተኘው። የሽንት ቤት ውሃ መጥቶ ይገባኛ ላይ የሆነ ነገር ወጥተን ስንናገር ስድባቸው ውሻ አህያ ነው።
የዓመቱን የመጨረሻ ተመላሾች ለመቀበል በቦሌ ዓለም አቀፍ አየር ማረፊያ የተገኙት የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ብርቱካን አያኖ በልዩ ልዩ ምክንያቶች በሳውዲ አረቢያ ችግር ላይ የወደቁ ኢትዮጵያውያንን ወደ ሀገራቸው ለመመለስ ከአንድ ዓመት በፊት ብሔራዊ ኮሚቴ ተቋቁሞ ስራ መጀመሩን አውስተዋል። በአንድ ዓመት ውስጥም በርካታ ኢትዮጵያውያንን መመለስ እንደተቻለ አስታውቀዋል።
በተለያየ ቦታ በእስር ቤት በመቆያ ጣቢያና በመሳሰሉት በማይመች አኳኋን ይኖሩ የነበሩ ዜጎቻችንን ለማስመለስ እቅድ ይዘን ወደ 30 በላይ የሚሆኑ ተቋማት በጋራ በመተባበር ዜጎቹን የማስመለስ ስራ ጀምረን ነበረ። አሁን ላይ እንግዲህ ዛሬ ደግሞ እዚህ የተገናኘ ነው። የእቅዳችን ማጠቃለያ የሆነው በስደት የሚኖሩ ዜጎቻችንን የማስመለስ መርሃ ግብሩ ወይም እቅዳችን ማጠቃለያ ቀን ነው ዛሬ። እስካሁን ከእቅዳችን በላይ ነው ያስመለስ። በእቅድ ይዘን የነበረው 102,000 ነው። ከዛሬው ድረስ የመጨረሻው በረራ ነው። አሁን እዚህ እየተመለሱ ያሉት የምታዩቸው ወደ 131,000 ዜጎቻችንን የተመለሱበት ሁኔታ ነው ያለው ማለት ነው። አሁን ይሄ የመጨረሻው ተመላሾች የተለያየ እስር ቤቶች ውስጥ ታስረው ፍርዳቸውን ጨርሰው ወይም ደግሞ የፍርድ ቤት ቅጣታቸውን ጨርሰው ያጠናቀቁትም ይገኙበታል። እንግዲህ ስንጀምር ቅድሚያ ሰጥተን ለህፃናት፣ ለታማሚዎች፣ ለአረጋውያን ቅድሚያ እየሰጠን እያልን ወጣቶችንም ጎልማሶችንም እያካተስን እዚህ ደርሰን ይኸው ዛሬ እንግዲህ ይህንን አጠናቀናል ማለት ነው።
መንግስት ህገወጥ ስደትን ለማስቀረት ዜጎች በህጋዊ መንገድ ወጥተው የሚሰሩበትን ሁኔታ ለማመቻቸት ከልዩ ልዩ ሀገራት ጋር ስምምነት እያደረገ እንደሆነ የጠቆሙት አምባሳደር ብርቱካን ተመላሾቹም ወደ የመጡበት ክልል ሄደው እንዲቋቋሙ ይደረጋል ብለዋል።
መልሶ ወደ ማህበረሰብ ውስጥ አስገብቶ ስልጠናዎችን ሰጥቶ እንዲቋቋሙ ማድረግ የስራና ክህሎት ሚኒስቴር መስሪያ ቤት እና የተባባሪ አካላት ኃላፊነት ነው። እነሱ ደግሞ በጀት መድበው ስልጠናዎችን አዘጋጅተው ከፌደራል እስከ ክልል ድረስ ከሚመለከታቸው አካላት ጋር እየሰሩ ያሉበት ሁኔታ ነው ያለው።
ተመላሾቹ ወጣቶች በበኩላቸው አሁንም በሳውዲ እስር ቤቶች በስቃያት ላይ የሚገኙ ወገኖች ስላሉ አስቸኳይ መፍትሄ እንዲሰጣቸው ጥሪ አቅርበዋል።
አሁን ኢቃማ ተበላሽቶ እዛ እስር ቤት የገቡም አሉ፣ ህገወጥ ሄዶ የገቡም አሉ። እስር ቤቱ ደግሞ በጣም ከሚባለው በላይ በጣም ከባድ ነው።
ለቀሩትኝ ወንድሞቻችን ብዙ የቀሩ አሉ። ድምጥ ያው እንዲደርስ ለደራሲ ለከፍተኛ አንተ ብታደርሱላቸው በጣም ደስተኛ ሆናለሁ።
ቀጣዩ የመንግስት እቅድ ምን እንደሆነ የተጠየቁት አምባሳደር ብርቱካን አያኖ ዜጎችን በእቅድ የማስወጣቱ እንቅስቃሴ ቢጠናቀቅም ስራው ግን አሁንም ይቀጥላል ብለዋል።
በማስመመለስ የሚለው ነው አሁን እዚህ ላይ የጨረስ ነው። አምስትም አስርም ኤምባሲዎቻችን ኖት ኦንሊ የሳውዲ ያሉ ብቻ ሳይሆን መካከለኛው ምስራቅ ውስጥ ያሉ ሌሎች ሀገሮችም ያሉ ጎረቤት ሀገሮች ያሉ ኤምባሲዎቻችን በሚሰጡን መረጃ እና በሚያወጡት እቅድ ቁጥራቸው አናሳም ቢሆን ወደ ሀገር የመመለሳቸው ጉዳይ የሚቀጥል ነው የሚሆነው።
ዓለም አቀፉ የፍልሰት ድርጅት አይኦኤም እንዳመለከተው ሳውዲ አረቢያ ላለፉት 6 ዓመታት በህገ ወጥ መንገድ ገብተዋል ያለቻቸውን ኢትዮጵያውያንን ስታስወጣ ቆይታለች። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
አመሰግናለሁ ገብረ ሚካኤል። ክብራትና ክብራን አድማጭ ተመልካቾቻችን፣ ከመጨረሻው የመጽሔቱ ርዕስ ላይ ደርሰናል። የስደተኞች ጉዳይ ነው፣ ዓለም አቀፍ ርዕስ ነው። ወደ ጎረቤት ሱዳንና ደቡብ ሱዳንም ይወስደናል። ከሚሊዮን በላይ የመኖሪያ ፈቃድ ያላገኙ ደቡብ ሱዳናውያን ሱዳን ውስጥ መኖራቸውን ነው የሚዘገበው። ደቡብ ሱዳን ከሱዳን ተነጥላ አዲስ ሀገር ከሆነች 10 ዓመታት ቢያልፉም ቁጥራቸው ከ1.2 ሚሊዮን በላይ የሚሆኑ ደቡብ ሱዳናውያን የሁለቱንም አገራት ዜግነት ሳያገኙ አሁንም ሱዳን ውስጥ መኖራቸውን የመንግስታቱ ድርጅት የስደተኞች ጉዳይ ኮሚቴ ወይም ክፍል አመልክቷል። ሄንሪ ዊልከንስ ከሱዳኗ ዋና ከተማ ካርቱም አግኝቶ ያነጋገራቸው የዜግነት ማረጋገጫ ሰነድ ወይም ህጋዊ መኖሪያ ፈቃድ ያላገኙ ብዙዎች የስራ ዕድልም ሆነ ትምህርትና ሕክምና ማግኘት ብርቱ ፈተና እንደሚገጥማቸው ይናገራሉ። ዝርዝሩን እንደሚከተለው አቀርበዋለሁ። ካርቱም ውስጥ ባጃጅ በማሽከርከር የሚተዳደረውና በመንግስት ሊደርስበት የሚችል ቅጣት በመፍራት የአባቱን ስም መግለጥ ያልፈለገው በሺር የተባለ የ19 ዓመት ወጣት ስደተኛ ኮሌጅ ገብቶ ትምህርቱን መከታተል ቢፈልግም የሱዳን ዜግነት ስለሌለው ግን ያን ማሳካት ያለመቻሉን ይናገራል።
የሁለተኛ ደረጃ ትምህርቴን እስከ 3ኛ ዓመት ድረስ ተምሬያለሁ። ነገር ግን ኮሌጅ ለመግባት ህጋዊ የትምህርት ማስረጃ የለኝም። ስለዚህ የሚፈለጉትን የትምህርት ማስረጃዎችን እስካገኝ ድረስ ስራ ለማፈላለግ ሞከርኩ። ሆኖም የሁለተኛ ደረጃ ትምህርት ብቻ ላለው ሰው ምንም አይነት ስራ ወይም ሁነኛ እድል የለም። ይህን ሁኔታ ማስተካከል ወይም መለወጥም አልችልም።
በሽር ደቡብ ሱዳን ነጻነቷን ካገኘችበት እንደ አውሮፓውያን የዘመን አቆጣጠር ከ2011 ዓ.ም አንስቶ በሱዳን የዜግነትም ሆነ የመታወቂያ ደብተር ማግኘት ካልቻሉ አያሌ የደቡብ ሱዳን ተወላጆች አንዱ ነው። የተባበሩት መንግስታት የስደተኞች ኮሚሽነር UNHCR እንደሚለው ቁጥራቸው 1.2 ሚሊዮን የሚደርሱ የደቡብ ሱዳን ተወላጆች በዚያች ሀገር በተመሳሳይ ሁኔታ ውስጥ ይኖራሉ። ከ2011 ክፍፍል በኋላም ሰዎች የዜግነት መብት እንዲያገኙ ለማድረግ የተቀረጸው ሕግ አሁን ድረስ ሙሉ በሙሉ ስራ ላይ እንዲውል ባለመደረጉ የሱዳን መንግስት በደቡብ ሱዳን ተወላጅነታቸው ከማወቁ በስተቀር ከደቡብ ሱዳን ጋር ቁርኝት ለሌላቸው ብዙዎች አሁንም ብርቱ እንቅፋት እንደደቀነ ነው። ኢብራሂም አልማዝ ዴንግ የዛሬዋ ደቡብ ሱዳን ካለችበት አካባቢ ነው ገና በልጅነታቸው ወደ ካርቱም የመጡት።
እንደምታየው ታምሜያለሁ፣ በሕክምና በመረዳት ላይ ነኝ። ሆኖም ከውጭ ዓለም ተቆራርጫለሁ። ሐኪሞቼ ወደ ውጭ አገር ሄጄ እንድታከም መክረውኝ ነበር። ነገር ግን እንዴት አድርጌ? ወንድሜ ለጉዞው የሚያስፈልጉትን ማስረጃዎችን አስገብቶ ነበር። እናም የደህንነት መስሪያ ቤቱና የአገር ውስጥ ጉዳይ ሚኒስቴር ማረጋገጫ ሰጥተው ነበር። ይሁንና ፕሬዚደንቱ ግን አሁንም ድረስ አልተቀበሏቸውም። ይኸው አሁን 8 ወር አልፎታል።
ማህዲ ማዳኒ ህጋዊ መኖሪያ ሰነድ የሌላቸውን ወገኖች ለመርዳት የተቋቋመው የመብቶች ተሟጋቹ የደቡብ ሱዳን የስደተኞችና ከስደት ተመላሾች ድርጅት ፕሬዚዳንት ናቸው።
ዜግነት ለማግኘት ማረጋገጫ ያስፈልጋል የሚል ህግ በመኖሩ አሁን ያለው መንግስት እስካሁን ያደረገው ነገር የለም። ስለዚህም ይህ ሁኔታ ከደቡብ ሱዳን ለሚመለሱ ሰዎች በጣም አዳጋች ሁኔታ ፈጥሯል።
የማንነት ማረጋገጫ ሰነድ የሌለው ሰው በሱዳን ውስጥ ለተወሰኑ ዓመታት መኖሩን የሚመሰክርለት የሱዳን ዜግነት ያለው ሰው ስም ለባለሥልጣናት መስጠት እስካልቻለ ድረስ የመታወቂያ ደብተር ማግኘት አይችልም። ማዳኒ አክለውም ድርጅታቸው ቁጥራቸው 6000 ለሚደርሱ ሰዎች ብቻ ዜግነት እንዲያገኙ መርዳት መቻሉን ያስረዳሉ። UNHCR እንደሚለው ሁኔታው ከህግ አንጻር ውስብስብና ሰዎች ከየትኛው ሀገር ጋር በስሜት የተቆራኘ ዝምድና አላቸው ከሚለው ሳቤ ጋር የተሳሰረ እንደመሆኑ እንዲህ ነው ብሎ ለመደምደም ይከብዳል። በርካቶች ለአሜሪካ ድምፅ እንደገለጡትም ሱዳን ውስጥ መኖር የሚያስችል ህጋዊ የስደተኛ መታወቂያ የማግኘት እድል ቢሰጣቸውም ለመገለል የሚዳርግና የስራ እድልም የሚነፍግ በመሆኑ ግን በእድሉ ለመጠቀም ፈቃደኛ ሳይሆኑ ቀርተዋል። በተባበሩት መንግስታት የስደተኞች ጉዳይ ኮሚሽነር የሱዳን ቢሮ ተወካይ አሌክስ ቢስጆፕ እንደሚሉትም መፍትሄ መፈለግ ያለበት ህጋዊ ሰነድ የሌላቸው ሰዎች እንዴት ይሁኑ ከሚለው ላይ ነው።
ሱዳን የዚያች አገር ዜጋ መሆንና ያለመሆናቸው ገና ከሚረጋገጥላቸው ቁጥራቸው የበዙ ሰዎች ተጠቃሚ ትሆን ዘንድ በስፋት ህብረተሰብ ውስጥ እንዲካተቱ እየተደረጉ ነው።
ከነኚህም አንዱ በምዕራብ አፍሪካው የልማት በይነ መንግስታት ህብረት ኢኮዋስ እንዳለው ሁሉ በምስራቅ አፍሪካም ነፃ እንቅስቃሴ የሚፈቅድ የስራና የሰራተኞች ስምምነት ሊሆን ይችላል ብለዋል። ይሁን እንጂ ያ በአንጻሩ አመታት ሊወስድ በመቻሉና እንደ በሽር ላሉ ኮሌጅ ገብተው የመማር ፍላጎታቸውን ማሳካት ለሚያልሙ ብዙዎች ግን በእጅጉ የዘገየ አማራጭ ሊሆን ይችላል። ክቡራትና ክቡራን አድማጭ ተመልካቾቻችን የምሽቱ ስርጭታችን እስከ 4 ሰዓት ይቀጥላል። አሁን የስቱዲዮ ሰዓታችን በኢትዮጵያ የሰዓት አቆጣጠር ከምሽቱ 3:42 መቃረቡን ያመለክታል። ለዚህ ክፍል ቀዳሚ ወዳደረግነው ዘገባ ነው የምናልፈው። ሳምንታዊው ትምህርት በጋምቤላ ክልል ከፍተኛ የሆነውን የሁለተኛ ደረጃ መልቀቂያ ፈተና ውጤት ያስመዘገበች ተማሪ አርየት እጅሉ ኦማድ ከክልሉ ሕክምና ለመማር ቅዱስ ጳውሎስ ሜዲካል ኮሌጅ የመግባት ዕድል ያገኘች የመጀመሪያዋ ሴት ተማሪ ለመሆን ችላለች። ትምህርቷን አጠናቃ ስትመረቅም ከጋምቤላ ክልል የወጣች የመጀመሪያዋ ሴት ሐኪም ትሆናለች ማለት ነው። ስመኝሽ የቆየናት ዝቅተኛ የሴቶች ትምህርት ተሳትፎ ባለበት የጋምቤላ ክልል ያሉትን ፈተናዎች ተቋቁሟ ለከፍተኛ ውጤት የበቃችውን አርየትን አግኝታ ስለ ስኬቷና የወደፊት ሕልሟ አነጋግራት ለትምህርት ፕሮግራማችን እንዲህ አቀናብረዋለች።
በምዕራብ ኢትዮጵያ ጋምቤላ ክልል ጋምቤላ ከተማ ተወልዳ ያደገችው አርየት ኦጁሉ ኦማድ ከልጅነት ጀምሮ ህልሟ ሐኪም መሆን ነበር።
ህፃን እያለን ቤተሰብ ሲጠይቁን መጀመሪያ ዶክተር መሆን እፈልጋለሁ ብዬ ነበር። ማለት እዛ ነው የህፃንነት እንትን ምኞት ነበር። ግን እያደግኩ ስመጣ በትምህርት ቤት ላይ የሚሰጡት ሰብጀክቶች ማትኮር ላይ የጀመርኩት በባዮሎጂ ኬሚስትሪ ላይ ስለሆነ ያንን ፍላጎት እየዳበረብኝ መጣና ከዛ ወደፊቱ መሆን ያለብኝ ዶክተር እንደሆነ ተሰማኝ እና በዛም ላይም የቤተሰብ ሰፖርት ስለነበር እሱን እንዳገኝ ረድተውኛል ማለት ነው።
አርየት በጋምቤላ ክልል ዘንድሮ የ12ኛ ክፍል ብሔራዊ መልቀቂያ ከተፈተኑ ተማሪዎች መካከል በክልሉ ሁለተኛ ከፍተኛ የሆነውን 476 ውጤት በማምጣቷ ህልሟ ተሳክቶ ለመጀመሪያ ጊዜ ከጋምቤላ ክልል ሕክምና ትምህርት ቤት ለመግባት የቻለች የመጀመሪያዋ ሴት ተማሪ ሆናለች።
ይህን እንግዲህ ከሴቶች ጋር ሳነጻጽረው ከፍተኛ ነው፣ ግን አንድ ወንድ ብቻ ነው የሚበልጥም።
በአጠቃላይ ከጋምቤላ ውጤቶች ውስጥ አንድ ወንድ ብቻ ነው የሚበልጥሽ?
አሪየት የማትሪክ ውጤቷ በቅዱስ ጳውሎስ ሜዲካል ትምህርት ቤት የሕክምና ትምህርት ለመጀመር ስላበቃት ደስተኛ ብትሆንም በማትሪክ ውጤቷ ግን አልረካችም። 11ኛ እና 12ኛ ክፍል የተሻለ ትምህርት ባገኝ ኖሮ ውጤቴ ከዚህ የበለጠ ይሆን ነበር ትላለች።
በራሴም ችዬ ለማንበብ እና ለመጨረስ ስለሞክር በከባድ ሆነ ነበር ማለት ከጊዜ አንጻር መኳያ። ግን አስተማሪዎችም አስተምሮት ቢሆን ኖሮ ሪቫይስ ባድርገው ሁሉንም ቀላል ይሆንልኝ ነበር እና ስላልጨረሱት የዘጠነኛ እና የአስረኛ ሪቫይስ ሳላደርገው ነው የተፈተንኩት። ለዛ ነው እንደዚህ ይሆንብኝ።
አሪየት ለቤተሰቦቿ የመጀመሪያ ልጅ ናት። የመንግስት ሰራተኛ የሆኑት አባቷና የቤት እመቤት የሆኑት እናቷ ለእሷና ለሶስት ታናናሽ እህቶቿ እንዲሁም አንድ ወንድሟ ትምህርት ቅድሚያ መስጠታቸው በትምህርቷ የተሻለ ውጤት እንድታገኝ ረድቷታል። በክልሉ የሚማሩ ሌሎች በርካታ ሴቶች ግን በተለያዩ ኢኮኖሚያዊ፣ ባህላዊና ኋላ ቀር አመለካከቶች ምክንያት በትምህርታቸው እንደማይቀጥሉ አሪየት ትገልጻለች።
በጋምቤላ ደረጃ ስናይ እንግዲህ መጀመሪያ ሴት ተማሪዎች ቤት ውስጥ ብዙ ጫና ሊኖርባቸው ይችላል። የቤት ውስጥ የሚሰራውን ስራ በአብዛኛው ሊሰሩ ይችላሉ። አንዳንዶቹ በቤተሰቦቻቸው ለትምህርታቸው ድጋፍ ላይደረግላቸው ይችላል እና በዚህ ምክንያት ትምህርት ቤት ሲሄዱ ወይም በእረፍት ሳለ ወደ ቤትም ሊመለሱ ይችላሉ። ሌላ ደግሞ ሴት ተማሪዎች ራሳቸውን ከወንዶች ጋር ሲያነጻጽሩ በቃ የበታችነት ስሜት ይሰማቸዋል እና እንደማይችሉ ነገር ከፍተኛ ቦታ የሚሆነው ወይ ወንድ ብቻ ሆኖ እንደዚህ አይነት አመለካከት አላቸው እና በአካባቢው ሴት ተማሪዎች ወይም ትልቅ ደረጃ ላይ አይደርሱም ተብሎ ይታሰባል። የኋላ ቀር አስተሳሰብ የሚለውን እንግዲህ በአካባቢው አለ እና ይህንን ሁሉ ጫና በሴቶች ላይ ውጤታማ እንዳይሆኑ ችግር ሆኖባቸው።
አሪየት ከቤተሰብ ድጋፍ በተጨማሪ በትምህርቴ ጥሩ ውጤት እንዳመጣ ይረዳኝ የአንደኛና መካከለኛ ደረጃ ትምህርቴን በግል ትምህርት ቤቶች መማሬ ነው ትላለች። 11ኛና 12ኛ ክፍል ለመቀጠል ወደ መንግስት ትምህርት ቤት ከተዛወረች በኋላ ግን በግል ትምህርት ቤቶች ታገኘው የነበረው አይነት የአስተማሪዎች ክትትልና የትምህርት ግብዓት አቅርቦት አለመኖሩ እንደጎዳት ትገልጻለች።
የመንግስት ትምህርት ቤት ስለነበር አስተማሪዎች እጥረት ነበረ። አስተማሪዎቻችን ከጊዜ አንጻር አንኳያ ሊሆን ይችላል ደሞዛቸውን በጊዜም ስለማይከፈላቸው ሳይገቡ ይቀራሉ እና በዛ በማይገቡት ሰዓት ሁሉ ይሄ ሁሉ ክፍተት ይኖራል እና መጽሐፉን ለመጨረስ በቂ ጊዜ አይኖራቸውም። እናም ሌላም ፍላጎትም ሊሆን ይችላል በአንዳንድ የሚቀሩበት አጋጣሚ ይኖራል።
በኢትዮጵያ የሴቶች ትምህርት ተሳትፎ አናሳ ከሆነባቸው አካባቢዎች አንዱ የጋምቤላ ክልል ነው። በተለይ ሁለተኛ ደረጃና ከፍተኛ የትምህርት ተቋማት የሚገቡ ሴት ተማሪዎች ቁጥር እጅግ ዝቅተኛ ነው። የሚደርስባቸውን ኢኮኖሚያዊ፣ ማህበራዊና ባህላዊ ጫና ተቋቁመው ትምህርታቸውን መቀጠል የቻሉ ደግሞ በትምህርት ቤታቸው በቂ ድጋፍና ክትትል አያገኙም። ይህ ሁኔታ ትላለች አሪየት ክልሉ በሕክምናም ሆነ በሌሎች የስራ ዘርፎች በቂ የሰው ኃይል እንዳይኖረው አድርጎታል።
እንግዲህ በሆስፒታሉ ያሉ ችግሮች ብዙ ነርስ ነው ያለው ግን የዶክተር እጥረት አለ እና አንዳንዶችም እንኳን እዛ ሆኖ ትሪትመንት ሳይደረግላቸው ወደ ቤት የሚመለሱበት አጋጣሚ ይኖራል። ማለት እነዚህ ብዙ ጊዜ ያጋጥሙኛል እና ዶክተር ሁኜ እነዚህን ፊል የሚያደርጋቸውን ችግሮች ስለዚህ መቅረፍ አለብኝ። እኔ የቻልኩትን ሁሉ ሰርቼ እነዚህ በሆስፒታሉ ላይ እምነት እንዲኖራቸው ወይ ሲታመሙ ወደ ሆስፒታል እንዲመጡ ማድረግ ፈልጋለሁ። ምክንያቱም አንድ ታማሚ እዛ ሄዶ ከተመለሰ ድጋሚ ቢታመም ወደ ሆስፒታሉ መሄድ ፍላጎት አይኖረውም። ምክንያቱም እዛ ያለውን ነገር ሁኔታ ምናምን አይቷል። ስለዚህ እኔም ያንን ችግር እንዲቀርፍ የበኩሌን ማድረግ ስለፈለግኩ ነው።
አሪየት የሕክምና ትምህርቷ የሚፈጀውን 6 ዓመት አጠናቃ ስትመረቅ የመጀመሪያ ከጋምቤላ ክልል የወጣች ሴት ሐኪም ትሆናለች። ህልሟ ደግሞ ባደገችበት ማህበረሰብ ውስጥ ላለው ከፍተኛ የሕክምና እጥረት መፍትሄ መሆን ነው። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስምኝሽንና እንግዳዋን አርየትን አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የረቡዕ ምሽት የማክሰኞ ምሽት ዝግጅታችንን ነው። አሁን ሳምንታዊው ንግድና ምጣኔ ሀብት ነው ቀጣዩ። ንግድና ምጣኔ ሀብት በምሽቱ ዝግጅቱ ጠቅላይ ሚኒስትር አብይ አህመድ ስለ ኢትዮጵያ የኢኮኖሚ ይዞታ በሕዝብ ተወካዮች ምክር ቤት ተገኝተው የሰጡትን ማብራሪያ ከእውነታው የራቀና አገር ውስጥ ወቅታዊ ያሉትን ወቅታዊ ሁኔታዎች ያላገናዘብ ነው ሲሉ ሁለት የምጣኔ ሀብት ትችት ያቀረቡ የምጣኔ ሀብት ባለሙያዎች ለአሜሪካ ድምፅ የተናገሩትን ይመረምራል። ባለሙያዎቹ ዶክተር አግሎክ ቢራራና ዶክተር አጥላው አለሙ ጠቅላይ ሚኒስትሩ እየጨመረ የመጣውን የዋጋ ግሽበትና መንስኤ ከዓለም አቀፉ ሁኔታ ጋር ማያያዛቸው ትክክል አይደለም ይላሉ። ባለሙያዎቹን ያነጋገረው የፕሮግራሙ አዘጋጅና አቅራቢ ደረጀ ደስታ ነው።
ጠቅላይ ሚኒስትር አብይ ባለፈው ማክሰኞ መጋቢት 16 2015 ዓመተ ምህረት ለምክር ቤቱ ባሰሙት ንግግራቸው የኢትዮጵያ ኢኮኖሚ በጥቅሉ በአዝም ሆነ በመስተጋብር እያደገና እየሰፋ መጥቷል ብለዋል። በሌላው ዓለም ያለው የኢኮኖሚ መናጋት በኢትዮጵያ ኢኮኖሚ ላይ ጉዳት አምጥቷል በማለት ለዋጋ ንረቱ መባባስ በመንስኤነት አንስተዋል። በአዲስ አበባ ዩኒቨርሲቲ የምጣኔ ሀብት መምህር ዶክተር አጥላው አለሙ ግን በዚህ አይስማሙም።
የዋጋ ግሽበቱ ወደ ላይ የወጣ መሄድ ከጀመረ ቆይቷል። የቆየውም የዛሬ 18 ዓመት ምናምን አካባቢ ጀምሮ በየጊዜው እየጨመረ ነው መጣው። እንደዚህ ሆኖ አያውቅ እና ይህም ደግሞ ብዙ ሰበብ ይሰጠዋል እንጂ ዋናው ነገር የማምንበት የገንዘብ ፖሊሲው ውጤት ይሄ ኮቪድም ከመምጣቱ በፊት ጦርነቶችም ከመጀመራቸው በፊት በከፍተኛ ደረጃ እየጨመረ የነበረ ነው። እነኚህ ሁኔታዎች ምንድን ነው ያባብሱታል? የዋጋ ንረቱ በ10% በመጨመር ፋንታ 15% እንዲጨምር ሊያረጉት ይችላሉ። ግን በመሰረቱ ግን ያ አይደለም ያንን ያመጣው። ለምን? እንዲሁ እያደገ የመጣ መሆኑን ስለምናውቅ ነው። እና የገንዘብ መጠንም ደግሞ እያደገ መጥቷል። ብሔራዊ ባንክም ሌሎችም ምንጮች የሚያረጋግጡት የሚችሉት ይመስለኛል። እና ሌሎች ምክንያቶች ተጨማሪ ማባባሻ ይሆናሉ ነው ዋናው ነገር እንጂ ዋናው ምክንያቶቹ እነሱ አይደሉም። ምክንያቱም ከእነሱም በፊት እየጨመረ ነበረ ዋጋ፣ ከኮቪድም በፊት እየጨመረ ነበረ፣ ከጦርነቱም በፊት የዓለም ሁኔታ ከመቀየሩ በፊትም እየጨመረ ነበረ። የኢትዮጵያ ኢንፍሌሽን እኮ ሰነበተ 18 ዓመት ሙሉ በመንግስት የሞኔተሪ የገንዘብ ፖሊሲ የተነሳ የተከተለ ነገር ነው።
ለዋጋ ንረቱ እውቅና የሰጡት ጠቅላይ ሚኒስትሩ ይህም ሆኖ ኢኮኖሚው እድገት ማስመዝገቡንና አገራዊ ምርት ማደጉን ገልጸዋል። ዶክተር አጥላው ይህ አገላለጽ ያስገረማቸው መሆኑን ይገልጻሉ።
እኔ እንግዲህ ያው መንግስት ሁልጊዜ በኢትዮጵያ መንግስታት ጸባይ ውስጥ የተረዳሁት ነገር ሁልጊዜ አደገ ነው የሚሉት እና ሁሉንም ጊዜ ምርቱ አገራዊ ምርቱ ይሄ ጂዲፒ የሚባለው በይህን ያህል ፐርሰንት ተፈናጠረ፣ የእርሻ ምርቱ ማደገ፣ ይሄን ማደገ ነው የሚባለው። ብዙ ጊዜ ይህንን ነው የሚወራው። ነገር ግን እድገት እኮ ውጤት አለው ማለት የሚታይ ውጤት አለው። እድገቱ ካለ ለምን ስንዴ አይረክስ? የውጭ ምንዛሬ የሚባለውም ደግሞ የውጭ ምንዛሬ እርግጥ ነው እዚህ ሀገር ውስጥ ብዙ ኤክስፖርት ወደ ውጭ የሚላኩ ነገሮች ያው የግብርና ውጤቶች ናቸው በአብዛኛው እና የተለመዱት እና የቅባት እህሎች እንደዚህ የመሳሰሉት ናቸው። እና እነኚህ ነገሮች ምን ያህል ጨምረዋል ቢባል ብዙ ይህን ያህል የሚያወላዳ ነገር የለው። በዛ ላይም ደግሞ በትክክለኛው ቻነልም በትክክለኛው የንግድ ቻነልም ስለመሄዳቸው እርግጠኞች አይደለንም። ምን ያህሉ ነው በኮንትሮባንድ ውጪ በነጻ በትክክለኛው ቻነል የሚሄደውና የመንግስትም በመንግስት ገቢ የሚያስገኘው ነገር ቢባል እሱም ራሱ ጥያቄ ውስጥ ሊገባ የሚችል ነገር ነው። ምርቱም እውነተኛ ለኤክስፖርት ቀርቧል ወይ የሚለው ነገር እነሱ አሉ። በተግባር ካለ ግን የውጭ ምንዛሬውንም ችግሩን መቀነስ አለበት፣ ለገቢ ንግድ የሚያስፈልገው የውጭ ምንዛሬም መገኘት አለበት ከተባለ እና እንግዲህ ይሄ እነሱ ብለዋል፣ ውጤቱን ወደፊት የሚታይ ነው። ለእኔ ግን ምልክቶቹ አልታዩኝም። አሁን ኤክስፖርቷ ተሻሽሏል የሚባለው ነገር፣ የውጭ ንግዱ ተሻሽሏል፣ በስንዴ የተነሳም ይሄ መጥቷል የሚለው ነገር ውጤቱ ገና አልታየም እና ሲታይ መናገር ይቻላል። ግን አሁን እነሱ ከሚሉት ውጭ መንግስት ከሚለው ውጭ ሌላ የምናውቀው ነገር ነገር የለም።
የጠቅላይ ሚኒስትሩን ንግግር ደጋግሜ ሰምቻለሁ የሚሉት ዶክተር አግሎክ የአገሪቱን ማክሮ ኢኮኖሚ መሰረታዊ ችግር በግልጽ አልመለሱም ይላሉ።
ጠቅላይ ሚኒስትሩ የተናገሩትን አዳምጫለሁ፣ ደጋግሜ አዳምጫለሁ። እንግዲህ የኢትዮጵያ መሰረታዊ የኢኮኖሚ የማክሮ ኢኮኖሚ ፖሊሲ ችግር ምንድን ነው የሚለውን በደንብ ቢመልሱት ጥሩ ነበር። ያው በሐቀኛነት ሚዛናዊ በሆነ መንገድ ምንም እንኳ የውጩ የዓለም አቀፉ የኢኮኖሚ ሁኔታ እየተናጋ ቢሆንም ከኮቪድ በኋላ እየተናጋ ነው። ሌሎችም ምንትሮች አሉ። የራሻና የዩክሬን ጦርነት በጣም ከፍተኛ የሆነ ግብአት አለው፣ ጫና አለው። ያን እንዳለ ሆኖ ግን በአገር ውስጥ ያለው የኢኮኖሚ አመራር፣ የገበያ አመራር የተዛባ ነው ወይንስ ሚዛናዊ ነው የሚለውን በደንብ አልመለሱትም። በውጩ ብቻ ማመሃኘቱ በቂ አይደለም። እኔ በበኩሌ ስመለከተው ማንኛውም ነገር የሚጀምረው ከውስጥ ነው። የውጩ ቫሪየብል ኢምፓክት አለው፣ ያ ሊካድ አይችልም። ግን መሰረታዊ የሆኑ የማክሮ ኢኮኖሚክ ፖሊሲ፣ የገበያ ፖሊሲ፣ የፋይናንስ ፖሊሲ፣ የባጀት ፖሊሲ፣ የአጠቃቀም ፖሊሲ ግድፈቶች።
ጠቅላይ ሚኒስትሩ እስከነ ችግሩ ስኬት ማስመዝገቡን ያወሩትን ኢኮኖሚ ዶክተር አክሎግ ኢኮኖሚው እድገት ማስመዝገቡ ቀርቶ መጀመሪያውንስ ጤነኛ ነው ወይ ብለው ይጠይቃሉ።
አሁን ኢኮኖሚው ጤናማ ነው ወይንስ ጤናማ አይደለም? ጤናማ አይደለም እኮ ስለወደቀ ኢኮኖሚ ነው እኮ የምናወራው። ሰው በልቶም ለማደር ካልቻለ ጤፍ የጤፍ ዋጋ 10,000 ብር ተደረሰ። የትኛው ሰው ነው አቅም ኑሮት ሊገዛ የሚችለው? መጫሚያን እንተው፣ ጤና አጠባበቅን እንተው። ቤዚክ የሆነው ዋና መሰረታዊ የሆነው የምግብ ፍላጎት ለማሟላት የማንችልበት ምክንያት ምንድን ነው? ባንኮቹ የኢትዮጵያ ባንኮች ጤናማ ናቸው? ለስራ ፈጠራ፣ ለፋክተሪ፣ ለልዩ ልዩ እንቅስቃሴዎች ለማድረግ የሚችሉበት እድል አለ የለም የሚለውም ቢጠያየቁበትና ቢጎያዩበት ጥሩ ይመስለኛል። ምክንያቱም ሲሊኮን ቫሊ የደረሰውን የአሜሪካ መንግስት ሊወጣው ይችላል። በስዊትዘርላንድ የተካሄደውን ወዲያው ነው ችግሩን ሊፈቱት የቻሉ፣ አቅም አላቸው። ኢትዮጵያ ግን የምትችል ሀገር አይደለችም። ገቢዋ ዝቅተኛ ነው። የውጭ ምንዛሬ እጥረት አለባት። ከታክስ የምትሰበስበው ዝቅተኛ ነው። ካላመረተ ገቢ ሊገኝ አይችልም። እነዚህን ሁሉ ለምንድን ነው የምንክዳቸው የሚል ጥያቄ ነው ያለኝ።
ጠቅላይ ሚኒስትር አብይ በምክር ቤቱ ንግግራቸው የዓለም ትላልቅ ባንኮች ችግር ላይ መውደቅ የኢትዮጵያ ኢኮኖሚን በቀጥታ ሊጎዳው እንደሚችል ያላቸውን ስጋት ገልጸዋል። ትላልቆቹ አገሮች ሳይቀር ከውጭ ዕዳ ጫና ጋር ተያይዞ እየተፈጠረ ባለው ዓለም አቀፍ የኢኮኖሚ መናጋት ኢትዮጵያንም ችግሩን ሊተርፋት እንደሚችል አስረድተዋል። ዶክተር አክሎግ ኢትዮጵያንና የውጭውን ዓለም በዚህ ረገድ ማነጻጸርን ይቃወማሉ።
በውጩ ብቻ ማየቱ ውጩን ሬፈረንስ ማድረጉን የሰልችቶኛል። የውስጥ ጉዳችንን ሳንቋቋም አንድ ጊዜ ጠቅላይ ሚኒስትሩ ሲናገሩ፣ አሁን እኮ ብዙ ጊዜ የሚናገሩትን ለማመን የሚያስቸግረኝ፣ ግድያ እኮ አሜሪካም ይካሄዳል ይላሉ። ዘር ተኮር ግድያ አሜሪካ አይካሄድም። እዚህ ነው የምኖረው፣ ይህን አገር እከታተላለሁ፣ አይካሄድም። ሁለቱንን ኮምፔር ለማድረግ አይቻልም። በተመሳሳይ ደረጃ የሲሊኮን ቫሊ ባንክ፣ የስዊዝ ባንክ፣ ሌሎችን ባንኮች ከኢትዮጵያ ጋር ማነጻጸር አይቻልም። እንዲሁ አይ የዓለምም ሁኔታ ተናግቷል የሚለውን ለመናገር ካልሆነ በስተቀር ይሄ ሬቶሪካል ነው፣ ሰብስታንቲቭ የሆነ አርግመንት አይደለም። ስለዚህ በጣም የኢትዮጵያ መሰረታዊ የሆነ ስርዓት ወለድ የሆነ ችግር አለ። ኢኮኖሚው እያደገ ለመሄድ የሚችለው ፍትሐዊ የሆነ ህዝብን ያማከለ የልማት ሞዴል ስንከተል ብቻ ነው። ያ ካልሆነ ልንወጣው አንችልም። ሲክሊካል የሆነ ችግር ውስጥ ገብተናል የኢትዮጵያ ኢኮኖሚ።
ጠቅላይ ሚኒስትሩ በአገር ውስጥ በተለይ በስንዴ በኩል የተትረፈረፈ ምርት መኖሩን ቢገልጹም ባለሙያዎች ግን ይህ አገር ውስጥ ካለው የስንዴ እጥረትና ውድነት ጋር የሚቃረን ነው ይላሉ። ለአሜሪካ
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩአቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።
ክብራትና ክብራን አድማጭ ተመልካቾቻችን ለማክሰኞ ምሽት ያሰናዳናቸውን በዚሁ ማጠናቀቃችን ነው። ያስተናገድኳችሁ አሉላ ከበደ፣ አቀናባሪው ኤልያስ አስማረ፣ የስቱዲዮ ድምፅ እና ምስል አቀናባሪያችንን ቀደም ብዬ አላስተዋወቅኩም ጃን ድራይደን፣ ከተቀሩ ባልደረቦቻችን ጋር በመሆን በዚሁ ተሰናበትን። ነገ ረቡዕ ምሽት 3 ሰዓት ላይ እንመለሳለን። ለአሁኑ በእኔ በኩል ሰላም፣ ደህና አደሩ። Thank you.